ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
በኢትዮጵያ በርካታ የማህበራዊና ኢኮኖሚያዊ መብት ጥሰቶች እየተፈጸመ መሆኑን የገለጹ ልዩ ልዩ የሰብአዊ መብቶች ተቋማት ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ አስታውቀዋል። የፕሮፌሰር መስፍን ወልደማርያም ፋውንዴሽን እሁድ ዕለት ባዘጋጀው የውይይት መድረክ ላይ የተናገሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባ ዶክተር ብራይትመን ገብረ ሚካኤል በጦርነትና በግጭት፣ በድርቅ፣ በቤቶች ፈረሳና በሌሎችም ምክንያቶች በሀገሪቱ የተለያዩ የማህበራዊና ኢኮኖሚያዊ መብቶች ጥሰት እንደተፈጸመ አትተው በአጠቃላይ ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
የሰብአዊ መብቶች ተሟጋችና የኢትዮጵያ ሰብአዊ መብቶች ጉባኤ መስራች የነበሩትን የፕሮፌሰር መስፍን ወልደማርያም ሶስተኛ የሙት ዓመትን ለማሰብ በስማቸው የተቋቋመው ፋውንዴሽን ትላንት እሁድ ጥቅምት 18 ቀን 2016 ዓ.ም የውይይት መድረክ አዘጋጅቷል። በመድረኩ ላይ የመነሻ ጽሑፍ ካቀረቡት አንዱ በኢትዮጵያ የሰብአዊ መብቶች ኮሚሽን የማህበራዊና ኢኮኖሚያዊ መብቶች ዲሬክተር ዶክተር ብራይትማን ገብረ ሚካኤል ባለፈው ዓመት በጦርነት፣ በግጭት፣ በኑሮ ውድነትና በድርቅ የተነሳ የበርካታ ዜጎች ሰብአዊ መብቶች እንደተጣሱ አውስተዋል።
ድርቁ በጣም በተስፋፋባቸው አካባቢዎች በተለይ ከኦሮሚያ ወደ ኦሮና አካባቢ፣ ከዛ ሶማሊያ፣ ከዛ ወደ ደቡብ አካባቢዎች ወደ ጉጂ፣ ኮንሶ አካባቢ ስንሄድ በመቶ ሺዎች የሚቆጠሩ ማህበረሰብ ክፍሎች ናቸው ለረሃብ የተጋለጡት። ከዛ ደግሞ የመኖሪያ ቤት መብትን በተመለከተ እሱን ብንወስድ በተለይ የሸገር ከተማ ምስረታን ተከትሎ የተደረጉ የቤት ፍረሳዎች ነበሩ፣ ያው አስገድዶ ማስነሳት። የትምህርት መብትን በተመለከተ ስፔሲፊካሊ ደግሞ ስናነሳ አብዛኞቹ ጦርነት የተደረገባቸው አካባቢዎች ኦሎሞስት የትምህርት ቤቶች የካምፕም ሆኖ አገልግለዋል። በተለይ ትግራይ ክልል ላይ በቅርቡም ያደረግነው ክትትል ስላለ ለትምህርት ዝግጁ የሆኑ ተቋማት አይደሉም። ትምህርት ለማስተማር የሚያስችሉ አይነት አልነበረም። ኦሎሞስት አብዛኞቹ ጦርነቱ የነበረባቸው አካባቢዎች ላይ እንደዚህ አይነት ሁኔታዎች አሉ። አሁንም በተለይ ጦርነት እየተደረገ ባለበት፣ ግጭት ባለበት የአማራ ክልል ላይ አብዛኞቹ አካባቢዎች የትምህርት ቤቶች እንዳልጀመሩ የትምህርት መብትን መነጠቅ ናቸው።
ይህ ሁሉ ሲሆን በመንግስት አካላት በኩል አፋጣኝ ምላሾች አልተሰጡም፣ የፖሊሲ ጥበቃዎችም አልተደረጉም። በተለይም የቤቶች ፈረሳ እርምጃው ሕግንና ስርዓትን የተከተለ አልነበረም የሚሉት ዶክተር ብራይትማን በማህበራዊና ኢኮኖሚያዊ መብቶች ጥበቃ ላይ የመንግስት ባለስልጣናት ግንዛቤ ማነስም ለችግሮቹ መባባስ አስተዋጽኦ ማድረጉን አስረድተዋል። የሰብአዊ መብቶችን ለመጣስ መመሪያው ይፈቅድልናል እያሉ ሕግን የሚጠቅሱ መስሪያ ቤቶችም እንዳሉ ዶክተር ብራይትማን ሳይጠቅሱ አላለፉም። በውይይት መድረኩ ላይ ሌላው ጽሑፍ አቅራቢ የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹም በክትትልና ምርመራ ደርሰንባቸዋል ያሏቸውን የመብቶች ጥሰት ዘርዝረዋል።
የእኩልነት መብት ላይ ስንመጣ ያንን የማክበር ችግሮች አሉ። ለምሳሌ በቤት ፈረሳው ላይ የብሔር ማንነትን መሰረት ያደረጉ ጥሰቶች እንደነበሩ የተመለከትንበት አድሏዊና የጅምላ እስር ሰሜን ኢትዮጵያ በነበረው ጦርነት የትግራይ ተወላጆች ላይ በሰፊው ስር እንደነበር፣ እንደውም ደግሞ አሁንም በአማራ ተወላጆች ላይ ተመሳሳይ ጥሰቶችን እንመለከታለን። መንግስት የሰብአዊ መብት የማክበር የማስከበር እና የመጠበቅ ኃላፊነቱን በአግባቡ እየተወጣ ባለመሆኑ በርካታ ጥሰቶችን እንመለከታለን። በርካታ ጋዜጠኞች፣ የፖለቲካ መሪዎች የታሰሩት እንግዲህ እየታሰሩ እየተሰቃዩ ያሉበትን ሁኔታ ነው የምንመለከተው።
በአዲስ አበባና በሸገር ከተሞች ከነበረው የቤቶች ፈረሳ ጋር ተያይዞ 108,000 ሰዎች ተጽዕኖ ደርሶባቸዋል ያሉት አቶ ተስፋዬ ይህንኑ ጫና ከከተሞቹ አስተዳደሮች ለማጣራት የተደረገው ጥረት ግን እንዳልተሳካ ገልጸዋል። ሌላው የመድረኩ ተናጋሪ አቶ ሙሉጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የቀድሞ የሕግ መምህር ናቸው። በኢትዮጵያ የሰብአዊ መብቶች ጥሰት ችግሮችን እንዳባባሱ የጠቀሱት ምሁሩ ምክንያቶቹን ካብራሩ በኋላ እንደ ሀገር ፈተና ላይ ወድቀናል ብለዋል።
ኢትዮጵያ ህዝብ በትምህርት አልገፋ ፖለቲካል ኢንስቲትዩሽኖች ያሉትም ባጭሩ የኢትዮጵያ ህዝብ የሚኖረው በመንግስት በጎ ፈቃድ ነው። መንግስት ከጎለበተ፣ መንግስት ካየለ የምንቆጣጠርበት ምንም ኢንስቲትዩሽናላይዝድ የሆነ ነገር የለም። ከዚህ ሪያሊቲ ተነስተን ነው እየተናገርንበት ያለውን ነገር መገንዘብ ያለብን። አካውንታቢሊቲ ስለተባለ ብቻ አካውንታቢሊቲ አይመጣም። ለምሳሌ ባለፉት 5 ዓመታት ስንት ሰው ሞተዋል በጦርነት? አሁንም እየሞተ ነው። የሞተውን እንኳን ልንርሳው ብንል ዛሬም እየሞተ ነው። ሞትም ማቆም አልቻልን። ሶ ፋንዳሜንታሊ ቻሌንጅድ ሆነናል። ባይዘው መንግስትም ዘሴም ፕሮብሌም ነው፣ የኛ ፕሮዳክት ነው።
ውይይቱን የመሩትና ራሳቸውም የመብቶች ተሟጋች የሆኑት አቶ ያሬድ ኃይለማርያም ደግሞ የነውር ጥግ የታየባቸው ሲሉ በገለጿቸው ያለፉት 3 ዓመታት ውስጥ በኢትዮጵያ ከፍተኛ ጭካኔ የተሞላባቸው የሰብአዊ መብቶች ጥሰት እንደተፈጸሙ አውስተዋል። ይሁንና ችግሩን የፈጸሙ አካላት በሕግ ሲጠየቁም ሆነ ይቅርታ ሲጠይቁ አልታዩም ብለዋል። ችግሩ አሁንም እንዳልተገታ አቶ ያሬድ ጠቅሰው መፍትሄው ምን ይሆን ሲሉ ጠይቀዋል።
በዚህ 5 ዓመት ውስጥ ኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ባህሪያቸው በኦርዲነሪ የሰብአዊ መብት ጥሰት ውስጥ ከምናውቃቸው በጣም የከፉ፣ ቅድም እንደተባለው የዓለም አቀፍ የወንጀል ባህሪ ያላቸው፣ የብዙ ሰዎች ህይወት አደጋ ላይ የጣለ፣ የሀገር ህልውና አደጋ ላይ የጣለ፣ ጦርነት ጋር ከግጭት ጋር የተያዘ የሰብአዊ መብት ጥሰት የሚፈጸምበት ሀገር ውስጥ የአንድ የሁለት ሰው ኃላፊ ይጠየቅልን አይጠየቅልን ከሚለው አልፏል የኢትዮጵያ ሁኔታ። ስለዚህ ምን አይነት የተጠያቂነት መንገድ ቢመጣ ነው ኢትዮጵያ ከተሸከመችው የግፍ ጫና ነፃ የምትወጣውና የተበደሉ ሰዎች የሚካሱበት?
ለጥያቄው ምላሽ የሰጡት ዶክተር ብራይትማን ገብረ ሚካኤል የሰብአዊ መብቶች ጥሰት የከፋበትንና አሳሳቢ ደረጃ ላይ የደረሰበትን ሁኔታ ገልጸው ከዚህ ችግር የመውጫ መንገዶች አንዱ የሽግግር ፍትህ ሊሆን እንደሚችል አመልክተዋል።
ያለበት ሁኔታ አገር ያለችበት ሁኔታ የሰብአዊ መብት ሁኔታ ካየ የሰብአዊ መብት ቀውስ ያለበት ሁኔታ ነው ብለን እንወስዳለን። ቀውስ ከሆነ ምናልባት አንድ ሰት ብቻ ተጠያቂ በማድረግ በገድ የሚፈታ አይደለም። ስለዚህ ያለን አማራጭ ኢንክሉሲቭ የሆነ ሆሊስቲክ የሆነ መፍቻ ዘዴ የሚያስፈልገን ነው። ከእነዚህ ውስጥ አንዱ ምናልባት እንደ ኢኒሽቲቭ ሆኖ አሁን እየተሰራ ያለበት የሽግግር ፍትህ የምንለው ነው። እንግዲህ ተስፋ ኑሮት ውጤታማ ነገር ምኞቴ ነው።
አቶ ተስፋዬ ገመቹ በበኩላቸው ህዝቡ በትብብር ድምፁን ቢያሰማ ችግሩ ሊቀንስ ይችላል ባይ ናቸው።
አሁን እየተለመደ የመጣው ነገር ምንድነው? የኔ አይደንቲቲ የምለው በብሔርም በቋንቋም በሆነ ነገር የኔ ነው የምለው ለተሰጠው ሲነካ እጮሃለሁ። ነገር ግን የኔ አይደለም ብዬ ሳስብ ዳር ይዛለ። ይህ አካሄድ መፍትሄ ያመጣል? ስለዚህ በጋራ መቆም ካልቻል በስተቀር መፍትሄ ማምጣት አስቸጋሪ ነው የሚሆነው። ይሄ እየቀጠለ ነው የሚሄደው። ስለዚህ ሁላችንም የሚጠበቅብንን እናድርግ።
በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በሀገሪቱ ስላለው የሰብአዊ መብቶች አያያዝ አስመልክቶ ከሚመለከታቸው መንግስታዊ አካላት አስተያየት እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። አስተያየት ወይም ጥያቄ እንዲሁም ደግሞ መሳተፍ ብትፈልጉ በቪኦኤ አማሪክ የፌስቡክ ገጽ ላይ ለጋቢና ቪኦኤ ያላችሁ መልእክታችሁን አድርሱን። ወደ ተከታዩ መሰናዶ ደግሞ እንለፍ። በየአመቱ ለማህበረሰባቸው ከፍተኛ አስተዋጽኦ ያበረከቱ የስነ ጥበብ ባለሙያዎችንና ደራሲያንን የሚሸልመው ዓለም አቀፉ ጎርማንድ ሽልማት ከአርሶ አደሮች ሀገር የተላከ ደብዳቤ በሚል ርዕስ በኢትዮጵያዊ ዶክተር ወርቁ ለገሰ ሙላት የተጻፈውን የህጻናት መጽሐፍ በአሸናፊነት መርጧል። ለውድድሩ ከመላው የዓለም ሀገራት የተሰበሰቡ 100,000 የሚደርሱ መጽሐፍትም ተሰብስበዋል። ከነዚህ መካከል በአሸናፊነት የተመረጠው የዶክተር ወርቁ ለገሰ መጽሐፍ በዋናነት በኢትዮጵያ የገጠር ትምህርት ቤቶች ውስጥ በነጻ ይሰራጫል። ስመኝሽ ቆየ በዚህ ዙሪያ አጠር ያለ ዘገባ አሰናድታለች።
በየአመቱ ለተመረጡ መጽሐፍት ሽልማት የሚሰጠውን ጎርማንድ የመጽሐፍት ኦስካር ይሉታል ለሽልማቱ ቅርብ የሆኑ ሰዎች። እንደ አውሮፓውያን አቆጣጠር ከ1995 ጀምሮ በመጽሐፍ መልክና በኢንተርኔት አማካኝነት የታተሙ መጽሐፍትን በማሰባሰብ በተለያዩ ዘርፎች የሚሸልመው ጎርማንድ ዘንድሮ በስዊድን ባካሄደው ስነ ስርዓት በእንግሊዘኛና በአማርኛ ቋንቋዎች ለኢትዮጵያ ህጻናት የተጻፈውን ከአርሶ አደሮች ሀገር የተላከ ደብዳቤ ወይም ሌተር ፍሮም ዘ ፕላው ኔሽን የተሰኘ መጽሐፍ በተጽዕኖ ፈጣሪ ዘርፍ አሸናፊ አድርጎ መርጧል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆኑት የመጽሐፉ ደራሲ ዶክተር ወርቁ ለገሰ መጽሐፉ ኢትዮጵያ ለልጆቿ የደረሱልኝ ጥሪ የምታስተላልፍበት ነው ይላሉ።
ኢትዮጵያ የብዙ ሺህ ዓመታት የግብርና ስራዋን ትተርክበታለች። በአንድ ማረሻ ብቻ ታርሶ ይሄ ሁሉ ህዝብ ሲመገብ የኖረበት ያሳደገችን መሆኑን ይጠቁምና አሁን ግን እያቃተኝ ነው ትላለች። የተማራችሁ ልጆች በኢትዮጵያም ሆነ ከኢትዮጵያ ውጭ የምትኖሩ አሁን በዘመናዊ ያስተራረስ ዘዴ ተጠቅማችሁ ህዝቤን እንድታገለግሉ ጥሪ አሰማለሁ። እንደውም ወደፊት እስከ መንኮራኩር ንጥቀት ድረስ እንደምትሄዱ ይገባኛል። የሆነ ሆኖ አሁን ግን ያለብኝን ችግር ለመቅረፍ ተባበሩ የሚል ጥሪ ነው የምታስተላል።
ዶክተር ወርቁ ለገሰ አሁን ኑሯቸው በአሜሪካ ይሁን እንጂ ተወልደው ያደጉት በኢትዮጵያ ወሎ ክፍለ ሀገር ደጎሎ ጀልማ የተሰኘች የገጠር ከተማ ውስጥ ነው። ለመጀመሪያ ጊዜ በቄስ ትምህርት ቤት ፊደል በመቁጠር የጀመሩት ዶክተር ወርቁ በልጅነታቸው መጽሐፍ የማንበብ እድል እንዳልነበራቸው ያስታውሳሉ።
መጽሐፍ ለማንበብ አልታደልኩም በልጅነቴ ማለት ነው። ያ እስካሁን ድረስ ተጽዕኖ አለው። የሚገርምሽ ነገር ፒኤችዲ ይዤ ሁሉ ይታገለኛል። የማንበብ ፍላጎቱን ማዳበር የምትችይው ልጅ ሆነች ነው። እኔ ምንም ነገር አላየሁም። ያየሁት አንድ ጋዜጣ የማይደርስም አካባቢው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በፈጣሪ ተቀብተው በዚህ ዓመት ነገሱ የሚል ጋዜጣ እጅግ የተደሰትኩ መሆኑ ትዝ ይለኛል።
መቼ ነበር?
ይሄ ቆይቷ ከአምሳ ዓመት በፊት ማለት ነው። ግማሽ ምዕተ ዓመት ማለት ነው። እና በእንደዛ አይነት ሁኔታ ላይ ስቲል ድሪም ነበረ በቃ ጥሩ ለመሆኑ።
ዶክተር ወርቁ ወላጆቻቸው ማንበብና መጻፍ ባይችሉም እሳቸው ተገቢውን ትምህርት እንዲያገኙ በመጣራቸው የመጀመሪያ ዲግሪያቸውን ከአስመራ ዩኒቨርሲቲ በባዮሎጂ ያገኙ፣ በቤልጅየምና በአየርላንድም ሁለተኛና ሶስተኛ ዲግሪያቸውን በአካባቢ ጥበቃና ስነ ምህዳር ያዙ። ከዛ በኋላ ነው የማንበብና የትምህርትን ጥቅም ለመጡበት ማህበረሰብ ለማስተዋወቅ ከፍተኛ ፍላጎት ያደረባቸው። ይህ ጥረታቸው ደግሞ በዓለም አቀፍ ደረጃ እውቅና በማግኘቱ ደስተኛ ናቸው።
እንዴ በጣም ደስ ይላል። አንደኛ ነገር እኔ ደራሲ መሆኔንም አላውቅም ነበር። እንደ አጋጣሚ ራሴን ደራሲ ሆኖ አገኘሁት። ሁለተኛ አንድ ጊዜ ቤንሻንጉል የሴቶች ብቻ የሚማሩበት ትምህርት ቤት አለ፣ ጋብዘውኝ ሄጄ እንደው እንደርሶ ደራሲ ለመሆን ምን ይመክሩናል የሚል ጥያቄ ሲያነሱብኝ ደንግጬ ነበር። ምክንያቱም እኔ ራሴን እንደ ደራሲ አይቼው አላውቅም። ቢሆንም ለልጆቹ መመለስ ስለነበረብኝ አንድ ደራሲ የሚያሟላቸው መስፈርቶች ነገርኳቸውና ተለያየ። ስለዚህ በጣም ዱብዳ ነው፣ ደስ የሚል ነው። በእርግጥ የስነ ጽሁፍ ዝንባሌ ነበረኝ። ስለዚህ ጥሩ ነው፣ በጣም ደስ ብሎኛል።
ዶክተር ወርቁ በኢትዮጵያ መሰረታዊ ትምህርትን ለማስፋፋት ከሚሰራው ሰፊ ልብ ትልቅ ህልም የተሰኘ ተቋም ጋር በመሆን 8 መጽሐፎችን ጽፈው አሳትመዋል። በአብዛኛው የሚጽፏቸው መጽሐፍትም የራሳቸውን ልምድና ያለፉበትን ታሪክ ለመጪው ትውልድ የሚያወርሱ መሆናቸውንም ያስረዳሉ።
የምነሳበት ያደግኩበት ነው፣ የግል ህይወቴን ነው ማለት ይቻላል። አንድ መጽሐፍ ጽፌ ለምሳሌ ቤዛ የሚል ጫካዎችን የምትንከባከብ ልጅ ነበረች እና እኔ ራሴ ሲሰማኝ የነበረውን ቤዛ ሴት አደረኳት እና ያ መጽሐፍ አሁን ኢትዮጵያ ውስጥ በየቤተክርስቲያን ሱ ለልጆች ይታደላል። ሌላው ወን አይ ወዝ ቦይ የሚል ቻሌንጅስ ቱ ግሮ ኢን ሩራል ኤሪያስ በጣም እንዴት እንደነበረ ያሳየሁበት የራሴ ታሪክ ነው። ከጅብ ጋር ፊት ለፊት ተገናኝቼ እንትን ሳደርግ ለትልቅ ፐብሊኬሽን ታጭቶ ነበር እና ብዙዎቹ መጽሐፍ የጻፍኳቸው አንደኛ የኢትዮጵያን ኮንቴክስት ስለሚይዝ፣ ሁለተኛ እኔ የራሴን ስለሆነ ያለፍኩበትን ስለምገልጸው አይ ቲንክ ጥሩ የመጽሐፍ ድባብ ፈጥሮልኛል ብዬ ገምታለሁ።
የዘንድሮ ጎርማንድ ሽልማት አሸናፊ የሆነው ከአርሶ አደሮች ሀገር የተላከ ደብዳቤ የተሰኘው መጽሐፍ ያዘውን መልእክት የሚያንጸባርቁና የህፃናትን ቀልብ መያዝ የሚችሉ ልዩ ልዩ ስዕሎችም ተካተውበታል። የመጽሐፉን ሽፋን ጨምሮ እነዚህን ገላጭ ስዕሎች የሳላቸው ደግሞ ላለፉት 30 ዓመታት በካናዳ የኖረው ሰዓሊ ዳንኤል ጌታውን ነው። በዲጂታልና በካንቫስ ስዕሎቹ የሚታወቀው ዳንኤል መጽሐፉ ሽልማት በማግኘቱ የተሰማውን እንዲህ ይገልጻል።
በጣም ነው ደስ ያለኝ። ለኔም ለድርጅቱም ለሁላችንም ለኛም ለኢትዮጵያውያን ተቀላላ በጣም ነው ደስ ያለኝ። እንደው ሞር ወደፊት እንድንሰራ ሞራላችን ከፍ ይላል ማለት ነው። በጣም ጥሩ እንትን ያለው እና ይሄ መጽሐፍ ብዙም የተሸጠ ነው። ደግሞ ኦንላይን ላይ ብዙ ተሽጧል እና በጣም ነው የተሰማኝ። በጣም ደስ ብሎኛል።
በ1976 ዓ.ም ከአዲስ አበባ ዩኒቨርሲቲ የሥነ ስዕል ትምህርት ቤት የተመረቀው ዳንኤል እሱ ተማሪ በነበረበት ወቅት ብዙ የሕፃናት መጽሐፍት አለመኖሩን አስታውሶ ላለፉት 4 ዓመታት በበጎ ፈቃደኝነት ከሚያገለግልበት ከሰፊ ልብ ትልቅ ህልም ጋር በመሆን የሕፃናት መጽሐፍት ላይ በመስራቱ ትልቅ ደስታ ይሰማዋል።
እንዴት ጥሩ ነው እንዲህ የማንበብ ችሎታችንን የእውቀት ችሎታችንን ሞር ያሳድግን። ከልጅነት አብሶ ለልጆች እውቀታቸውን ከፍ ያደርጋል ማለት ነው። ብዙ ነገር እንዲያውቁ ስፔሻል ስለ ሀገራችን ስለ ሁሉም ታሪክም ሁሉም ነገር ማቁመ ሁሉ ጊዜ በጽሁፍ ነው። በጽሁፍ ስለሆነ በመጽሐፍ ስለሆነ መዳረስ የሚችለው እና እውቀት ሊያገኙ ይችላሉ በልጅነታቸው ማለት ነው። እና በጣም ጥሩ ሀሳብ ነው።
ዶክተር ወርቁ አሁንም ለኢትዮጵያ ህጻናት የሚያዘጋጇቸው መጽሐፍት ጀመሩ እንጂ አላለቁም ይላሉ። በአሁኑ ሰዓትም ለባዮሎጂ፣ ፊዚክስ እና ኬሚስትሪ ረጂ ሆነው የሚያገለግሉ 3 የላቦራቶሪ መመሪያ መጽሐፎችን ከሌሎች ጸሐፍት ጋር በመሆን አዘጋጅተው የጨረሱ ሲሆን በተለይ በገጠር የሚገኙ ህጻናት በአካባቢያቸው የሚገኙ እቃዎችን በመጠቀም ሳይንሳዊ ሙከራዎችን ማድረግ የሚያስችላቸው ነው።
ሰው አካባቢ ባሉ ነገሮች ከፕላስቲክ ቀዳደሽ ወይም ክብሪት ተጠቅመሽ ሮኬት እንዴት እንደሚመጥቅ የማሳየት እዛው ዋጅማ የሚባል የሳር አይነት አለ። ቀለሙ በጣም ግሩም ነው። ከሱ ቀለም እንዴት እንደሚወጣ ሊያሳይ የሚሞክር አንድ ዳንግላ ካለ በጣም የታወቀ መምህር፣ ከሱ ጋር ሆነን የሰራናቸው 3 ነገሮች አሉ።
ከአርሶ አደሮች ሀገር የተላከ ደብዳቤ ከአማርኛና እንግሊዝኛ በተጨማሪ በትግርኛ፣ በኦሮምኛ፣ በሶማሌኛ እና በአኝዋክ ቋንቋዎችም ተተርጉሟል። እንደ ግሪክ እና አረብኛ በመሳሰሉ ሌሎች የውጭ ቋንቋዎችም እየተዘጋጀ ይገኛል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከሁለት አስርት ዓመታት በላይ ትውልደ ኢትዮጵያውያንን በማስተባበር በምጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያውያን ማህበር ዓመታዊውን የርህራሄ ምሽት ከሰሞኑ አከናውኗል። በትምህርት፣ በመሰረታዊ መጠለያ አገልግሎትና በቤተሰባዊ ድጋፍ ላይ ባነጣጠሩ መርሃ ግብሮች የሚታወቀው ተቋሙ ባሰናዳው በዚህ ልዩ ዝግጅት ላይ ከገቢ ማሰባሰቢያ አፍታዎች በተጨማሪም ወጣቶች የተሳተፉባቸው የመዝናኛ ትርኢቶችም ተስተናግደዋል። ሀብታሙ ስዩም ከዝግጅቱ አስተባባሪዎችና ተሳታፊዎች ጋር ቆይታ አድርጎ ነበር። በመቀጠል ቀርቧል።
ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ ቨርጂኒያ በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይህ ምሽት የርህራሄ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያውያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለመወርቅ ኢማም፣
የዛሬውን ምሽት ያው የምናዘጋጀው የርህራሄ ምሽት ነው። በጣም ብዙ ቤተሰቦች አሉን፣ እርዳታ የሚያስፈልጋቸው፣ ስፖንሰር የሚያስፈልጋቸው። እዛም ገብተ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍም አዘጋጅተናል እና ዋናው ዛሬ አላማችን እነኚህ ወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ፣ መጠለያ እንዲኖራቸው፣ ምግብ እንዲኖራቸው፣ በአጠቃላይ በቃ ኑሮን መግፋት እንዲችሉና እቺን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው።
የዛሬ 23 ዓመት የተመሰረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማህበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይተዋል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ህይወታቸው ሊቀየር ከሚችል የትምህርት ዕድል ሊራራቁ የነበሩ ወጣቶችን ከመልካም ዕድሎች ሲያገናኝ የሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ።
ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ፕራይቬት ስኩሎች በመክተት የትምህርት እውቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን 3-4 ዓመቶች እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስጠናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሺፕ ፕሮግራም የተለያዩ ስቴት ያሉ ወጣቶች የሚያሳትፍ የአሁኑ ዓመት ያደረግነው እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር እያጣመርን ትምህርት እያስተማሩ እነዚህም ቋንቋ እንግሊዝኛ ያስተምሯቸዋል፣ እነዚያም አማርኛ። አንድ ዲቫይስ አለ አራያ የሚባል የሰራው የካን አካዳሚ፣ እሱም የትምህርት ዲቫይስ ነው እና ከኪንደርጋርደን እስከ ኮሌጅ ሌቭል ያሉ ነገሮች የትምህርት አይነቶች የተጫነበት ነው። እሱን ስራ ላይ እያዋልን በትምህርት ልጆቻችንን እያጎለበትን ነው።
የወገኔ እገዛ አድማስ በወጣቶች ትምህርት ላይ ብቻ ያነጣጠር አይደለም። በተለያዩ ምክንያቶች ጎጆአቸው የዘመመባቸው ቤተሰቦችን ማቀናት፣ አቅመ ደካማዎችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዚደንት ያክላሉ።
ሌላው ደግሞ እናቶችን አባቶችን ራሳቸውን ብቁ ለማድረግ የስራ መስክ እያመቻቸንላቸው የቆዳ ጫማ ስልጠና፣ እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ አመት ደግሞ አዲስ ቦታ ተከራይተናል 6 ኪሎ አካባቢ። እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን እያመቻቸን ነው ለአዲሱ ዓመት።
በድምፃዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥለዋል። ተቋሙ በዚህ ዓመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልድ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። ምሳሌው የሰብአዊ ድጋፍ ርብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፈቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የሥነ ሕይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር የሰብአዊ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት።
So our organization decides to support Wegeney because we are very touched by their philanthropy.
የኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን።
ያኤል ቢሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር አጋር ፕሬዚደንት ናት። የሥነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግስትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማህበሩ አባላት መልካም እድሎችን እንደሚያስገኝም ትናገራለች።
Part of the Ethiopian and Eritrean Student Association at our university, we have a very, very big philanthropic.
በዩኒቨርሲቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ትልልቅ ሰብአዊ ተልእኮች እንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በምንመለከትበት ጊዜ ጠቅላላ ተልእኮው በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድ እና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል።
ሁለቱም ወጣቶች በምሽቱ ባዩት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ ዓለምን የመፍጠር አቅማቸውን ሊጠቀሙበት ይገባል።
ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምንጊዜውም በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ተስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምጻችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅም አለን።
I think something really important about the youth is I think we have a very special
እኔ እንደማስበው ስለወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት አመታት የበዛ ለመግባባት ግጭትና የመቻቻል ጦት ተመልክተናል። በእኛ በወጣቶቹ ዘንድ ተመለከትኩት እጅግ ግሩም የሆነ ነገር እርስ በርሳችን መግባባት መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል።
የድጋፍና ርብርቡ ምሽት ቀጥሏል። በድምፃዊትና ተወዛዋዥ ፋንተሽ በቀለ የሰለጠኑ ህፃናት ካሳዩት ድንቅ የውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ርብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምተዋል። ምስክርነቶቹ በውጭ ሀገር የሚኖሩ ኢትዮጵያውያን ርብርብ የብዙዎችን ህይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለመወርቅ ኢማምም ይህንን ያጎላሉ።
የሚገርም የወገኔ የኢትዮጵያ ፋውንዴሽን አሰራር ኢትዮጵያውያንን እየረዱ ነው ያሉት። በዲያስፖራው ድጋፍ፣ በዲያስፖራው እምነት የነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሀሳብ፣ በጉልበት፣ በገንዘብ፣ በእውቀት በሁሉ ነገር እየረዱን ነው እዚህ ደረስነው እና ብቻችንን አይደለም። ይሄ የምታየው ሰው በሙሉ ቮለንቲሮቹም ተጋባዦቹም ሁሉም በሚረዳን ነው በሰው ህይወት ላይ ለውጥ እያመጣን ያለ ነው እና የሚያስደስተው ምንድን ነው ይሄ በትልቅ ግራንት ወይንም በሌላ ሀገር እርዳታ ሳይሆን ወገን ወገኑን እየረዳን ያለው እና ይሄ በጣም የሚያስደስትና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለ ነው።
ዋነኛ ትኩረቱን ለወጣቶች ትምህርት ነክ ገዘቦችን ማድረግ፣ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማህበረና መጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ ኢትዮጵያን ፋውንዴሽን የዛሬ 23 ዓመት በሰባት ጓደኛሞች የተመሰረተ ነው። በየአመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለአመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስቷል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ቻችን አባቾ ስለናችሁ አብዝተን እናመሰግናለን። ይሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቀነብሩ ጽዮን ግርማ በአርቶቱ ከመላው አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም ይሁን ምሽት።